ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ግንቦት 3 2012 ዓመተ ምህረት ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ የማስተናግዳችሁ ሰሎሞን አባተ ነኝ። ኢትዮጵያ ህዳሴ ግድብን ቀደም ሲል በያዘችው ጊዜ መሙላት እንደምትጀምር የውሃ የመስኖና የኤሌክትሪክ ኃይል ሚኒስትሯ በድጋሚ አረጋገጡ።
በዲክላሬሽን ኦፍ ፕሪንሲፕል ውስጥም የተስማማ ነው። በመሪዎቹ ስምምነት ውስጥ የተስማማ ነው። ኮንስትራክሽን ሂደቱ እየተካሄደ ሙሌቱም አብሮ እንደሚሄድ ነው። አሁን የኮንስትራክሽን ደረጃ ውሃ መያዝ የመጀመሪያውን አንድ ውሃ መያዝ ደረጃ ላይ ስለደረሰ በመጪው ክረምት ውሃ እንይዛለን ማለት ነው።
ዶክተር ስለሺ በቀለን ዛሬ ከተካሄደው በጠቅላይ ሚኒስትሩ የተመራ የከፍተኛ ደረጃ የግምገማ ስብሰባ በኋላ አነጋግረናቸዋል። በአብይ ርዕስ ይመለሳሉ። ሌሎችም በርካታ የኢትዮጵያና ዓለም አቀፍ ዘገባዎችን ይዘናል። አብራችሁን ሁኑ። ስርጭታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ መከታተል ትችላላችሁ። ፕሮዲውሰሩ ንጉሡ ታምሬ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ከኢትዮጵያ ዕለታዊ የኮሮና ቫይረስ ስርጭት ይዞታ መረጃ እንጀምራለን። ባለፉት 24 ሰዓታት ለ1764 ሰዎች የላቦራቶሪ ምርመራ ተደርጎ 11 በቫይረሱ የተያዙ መገኘታቸውን የጤና ሚኒስቴር አስታውቋል። በአጠቃላይ በቫይረሱ መያዛቸው በምርመራ የተረጋገጠው ሰዎች ቁጥር 250 መድረሱንም አክሎ ገልጿል። በሌላ በኩል ተጨማሪ 6 ሰዎች ትናንትና ከበሽታው እንዳገገሙና እስካሁን በአጠቃላይ 105 ሰዎች ማገገማቸውን በፌስቡክ ገጹ ላይ ያሰፈረው የጤና ሚኒስቴሩ እስካሁን ምርመራ የተደረገላቸው ሰዎች ቁጥር 36624 መድረሱንም አመልክቷል። በዩናይትድ ስቴትስ የፕሬዝደንት ዶናልድ ትራምፕ አስተዳደር 2 የዋይት ሀውስ ረዳቶች በኮሮና ቫይረስ መጠቃታቸውን ተከትሎ የጥንቃቄ እርምጃዎችን እየወሰደ ነው። በሌላ በኩል የክፍለ ግዛቶች ገደቦች መላላትና የኢኮኖሚው መከፈት ላይ አትኩሮ መንቀሳቀሱን ቀጥሏል። ቢያንስ 2 የቤተ መንግስቱ ረዳቶች በቫይረሱ መጠቃታቸው ይፋ ሆኗል። አንደኛው የፕሬዝደንት ዶናልድ ትራምፕ ረዳት ሲሆኑ፣ ሌላዋ የምክትል ፕሬዝደንት ማይክ ፔንስ የፕሬስ ኃላፊ ናቸው። የምክትል ፕሬዝደንቱ ቃል አቀባይ ሲናገሩ ፔንስ ምርመራ ተደርጎላቸው ቫይረሱ አልተገኘባቸውም ብለዋል። ለዛሬ ሰኞ በተያዘ ከክፍለ ግዛት አገረ ገዢዎች ጋር የኮሮና ቫይረስ ምላሽና የኢኮኖሚው ማንሰራራት ላይ ያተኮረ የቪዲዮ ጉባኤ ላይ ለመካፈል ወደ ዋይት ሀውስ እንደሚመለሱም አብራርተዋል ቃል አቀባዩ። ምክትል ፕሬዝደንቱ የዋይት ሀውስ የሕክምና ክፍል የሚሰጣቸውን ምክር መቀበላቸውን ይቀጥላሉ፣ ተለይተው ግን እየተቀመጡ አይደሉም ሲሉ ነው ትናንትና ቃል አቀባያቸው ዴቪን አማሊ ያስታወቁት። በዋይት ሀውስ የጸረ ኮቪድ-19 ትግል ዋናው ኤክስፐርት ዶክተር አንቶኒ ፋውቺ ቫይረሱ አልተገኘባቸውም፣ ነገር ግን ራሳቸውን ለይተው ነው ያሉት። በቫይረሱ ከተጠቁት የዋይት ሀውስ ባልደረቦች አንደኛው በተገኘበት ስብሰባ ላይ የነበሩ 2 ሌሎች ከፍተኛ የግብረ ኃይሉ አባላትም ራሳቸውን ለይተው ተቀምጠዋል። የምግብና የመድኃኒት አስተዳደር ኃላፊው ስቴፈን ሃን እና የበሽታዎች ቁጥጥርና መከላከል ማዕከሎች የሲዲሲ ዋናው ስራ አስኪያጅ ሮበርት ሬድፊልድ ናቸው። ለሁለት ሳምንት ራሳቸውን አግልለው እንደሚቀመጡ ታውቋል። በዩናይትድ ስቴትስ በኮሮና ቫይረስ የተጠቁት ሰዎች ቁጥር ከ1.3 ሚሊዮን አልፏል። እስካሁን በበሽታው ሳቢያ ከ80,000 በላይ ሕይወታቸው አልፏል። ከሁሉም በከባዱ በወረርሽኙ የተጠቃችው ኒውዮርክ እንደ ሌሎቹ አነስ ያለ የተጠቂ ቁጥር ያላቸው ስቴቶች አንዳንዶቹን የንግድ ድርጅቶች ከፊታችን አርብ ጀምራ እንዲከፈቱ ለመፍቀድ አቅዳለች። በዚህ ህግ መሰረት አገረገዢው አንድሩ ኮሞ በክፍለ ግዛቱ የሚሰሩ የአረጋውያን እንክብካቤ ቤቶች ሰራተኞች በሳምንት 2 ቀን የቫይረሱ ምርመራ እንዲደረግላቸው አዘዋል። ወደ 600 ከሚሆኑት ተቋማት ውስጥ ይህን ትዕዛዝ የማይፈጽሙ የሥራ ፈቃዳቸውን ይነጠቃሉ ሲሉ አስጠንቅቀዋል ኮሞ። በሌሎች ዓለም አካባቢዎች ለአምስት ሳምንታት ጥብቅ የእንቅስቃሴ ገደብ አጽንታ የከረመችው ኒውዚላንድ ከፊታችን ሐሙስ ጀምራ የተወሰኑትን ለቀቅ እንደምታደርግና ነዋሪዎች ወደ ምግብ ቤት፣ ሲኒማ ቤትና የገበያ አዳራሽ መሄድ እንደሚፈቀድላቸው አስታውቃለች። የአገር ውስጥ ጉዞም ይፈቀዳል ተብሏል። ፈረንሳይም ለስምንት ሳምንታት የቆዩትን ገደቦች ዛሬ ያላላች ሲሆን ነዋሪዎች ካለፈቃድ ከቤት ውጪ እንዲንቀሳቀሱ፣ አንዳንድ መደብሮችም እንዲከፈቱ ተፈቅዷል። የመጠጥና ምግብ ቤቶች ግን እንደተዘጉ ናቸው። ስፔን፣ ቤልጅየም እና ግሪክ ተመሳሳይ እርምጃ ወስደዋል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ግን ያን ለማድረግ ገና ነን ነው ያሉት። የምንመራው በምኞትና በኢኮኖሚ ችግር ሳይሆን በሳይንሱና በመረጃና በሕዝብ ጤና ጥበቃ ነው ብለዋል። ለሳምንታት እጅግ ዝቅተኛ የኮሮና ቫይረስ አዲስ ተያዦች አሃዝ የነበራት ደቡብ ኮሪያ ደግሞ ዛሬም እንደ ትናንቱ ከ30 በላይ አዲስ ተጠቂዎች መገኘታቸውን ይፋ አድርጋለች። በዓለም ዙሪያ የተረጋገጠው የኮሮና ቫይረስ ተጠቂዎች ቁጥር በአሁኑ ሰዓት ከ4.1 ሚሊዮን በላይ ሆኗል። ለህልፈት የተዳረጉት ደግሞ ከ282,000 በላይ ማሻቀቡን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አውሮፓ ለመግባት በሜዲትራኒያን ባህር በኩል ህገወጥ በሆነ መንገድ ለማቋረጥ የሚሞክሩትን ፍልሰተኞችና ስደተኞችን ለማዳን የሚደረገውን ጥረት የአውሮፓ ሀገሮች መከላከላቸውን ከቀጠሉ በስደተኞቹና በፍልሰተኞቹ ህይወት ላይ አደጋ ይደቀናል ሲሉ የተባበሩት መንግስታት ድርጅት አገልግሎቶች አስጠንቅቀዋል። ሊሳ ሽላይን ከጄኔቫ ዘገባ ልካለች። አዳነች ፍሳዬ ታቀርበዋለች።
የመድን መርከቦች በሜዲትራኒያን ባህር ችግር ላይ የወደቁ ፍልሰተኞችን መርዳት አቆመዋል የሚል ከቅርብ ጊዜያት ወዲህ እየተሰማ ያለው ወሬ የተባበሩት መንግስታት ድርጅት የሰብአዊ መብት ጽህፈት ቤትን ማሳሰቡ ታውቋል። ሜዲትራኒያን ባህር ፍልሰተኞች ህገወጥ በሆነ መንገድ ከሚጓዙባቸው አደገኛ ከሚባሉት መስመሮች አንዱ መሆኑ የሚታወቅ ነው። አንዳንድ የአውሮፓ ሀገሮች የግል የመድህን መርከቦች ችግር ላይ የወደቁ ፍልሰተኞች እንዳይረዱ ለማገድ ሲሉ የሚያደርጉትን የተቀነባበረ ክልከላ እንደሚያወግዝ የተባበሩት መንግስታት ድርጅት የሰብአዊ መብት አገልግሎት ቃል አቀባይ ሮበርት ኮልቤል ገልጸዋል። እንዲህ አይነቱ ህይወትን አደጋ ላይ የሚጥል ተግባር የሚፈጸም ያለው ከሊቢያ ወደ አውሮፓ ለመግባት የሚጓዙት ፍልሰተኞችና ስደተኞች በተበራከቱበት ወቅት መሆኑን ኮልቤል አስገንዝበዋል።
We call for a restriction on the work of these rescuers to be lifted immediately. Such measures are clearly putting lives at risk.
በመድን ተግባር ላይ የተጣሉት እገዳዎች አሁንኑ እንዲነሱ ጥሪ እናቀርባለን። እንዲህ አይነቶቹ እርምጃዎች የሰው ልጅ ህይወትን አደጋ ላይ እየጣሉ ነው። ካለፈው ጥር ወር አንስቶ በነበሩት 3 ወራት ውስጥ ከሊቢያ የሚነሱት ፍልሰተኞች ብዛት አምና በዚህ ወቅት ከነበረው በአራት እጥፍ ጨምሯል ይላሉ የተባበሩት መንግስታት ድርጅት የሰብአዊ መብት አገልግሎት ቃል አቀባይ ኮልቨል። ባህር ላይ ከሞት የተረፉትን ስደተኞችና ፍልሰተኞች ወደ ሊቢያ የመመለሱ ተግባር እንደሚያሳስበው አገልግሎቱ ተናግሯል። ከባህር የሚመለሱ ስደተኞች ዘግናኝ ሁኔታ እንደሚጠብቃቸው፣ ሰቆቃ፣ የማዋከብ ተግባርና የወሲብ ጥቃት እንደሚገጥማቸው የሰብአዊ መብት አገልግሎት ጠቁሟል። የጤና ጥበቃ አገልግሎት እንደማያገኙና ሌሎች የሰብአዊ መብት ረገጣዎች እንደሚፈጸሙባቸው አገልግሎቱ አክሏል። ስደተኞቹና ፍልሰተኞቹ የሚያዙባቸው ቦታዎች የተፋፈጉ በመሆናቸው ለኮሮና ቫይረስ እንደሚጋለጡ የተባበሩት መንግስታት ድርጅት የሰብአዊ መብት አገልግሎቱ ጠቁሟል። ስለሆነም መላ ስደተኞቹና ፍልሰተኞቹ ከሊቢያ ማጎሪያ ቦታዎች እንዲፈቱ አገልግሎቱ ጥሪ አድርጓል።
ሱዳን ምስራቃዊ ከተማ ከሰላ ውስጥ በሁለት ጎሳዎች መካከል በተፈጠረ ግጭት 3 ሰዎች ሲገደሉ ሌሎች 70 ሰዎች መቁሰላቸው ተዘግቧል። በቤኒ አመርና ኑባ ብሔረሰቦች አባላት መካከል በየጊዜው የሚነሳው ግጭት ባለፉት ሐሙስና አርብ አገርሽቶ መኖሪያ ቤቶች በእሳት መጋየታቸውን የክፍለ ግዛቷ ተጠባባቂ አስተዳዳሪ ትናንትና አስታውቀዋል። ግጭቱ በምን ምክንያት እንዳገረሸ ግን ግልጽ አይደለም። ባለፈው ጥር ወር በሁለቱ ወገኖች መካከል ፖርት ሱዳን ላይ በተከሰከሰ ግጭት 8 ሰዎች ሲገደሉ ብዙዎች ቆስለዋል ብለው ያካባቢው የሐኪሞች ማህበር አባላት አስተዋቀው እንደነበረ ይታወሳል። ባለፈው መስከረም ወር የሀገሪቱ ከፍተኛ ወታደራዊ አዛዥ ጀነራል መሐመድ ሐምዳን ሁለቱን ወገኖች እርቅ ካልመሰረታችሁ በስተቀር ሁለታችሁንም ከሀገር አስወጣለሁ ብለው ካስጠነቀቁ በኋላ ሰላም ወርዶ እንደነበረ ነው የተዘገበው። በካሜሩን በታወቀው የእንግሊዝኛ ተናጋሪው ክፍለ ግዛት የአንዲት ከተማ ከንቲባ በተገንጣይ ታጣቂ ጥይት መገደላቸውን የደረሰን ዜና አስታወቀ። አሹ ፕሬስሊ ኦጆንግ ከዋና ከተማዋ 500 ኪሎ ሜትር ርቀት ላይ የምትገኝ ከተማ ከንቲባ ነበሩ። በመኪና ታጅበው ሲጓዙ ከተገንጣይ ኃይሎች በኩል ተኩስ ተከፍቶባቸው መገደላቸውን የመንግስቱ የዜና ማሰራጫዎችና አንድ ከፍተኛ ወታደራዊ ባለስልጣን ናቸው ያመለከቱት። የዓለም የጤና ድርጅት በየመን በሁቲዎች ቁጥጥር ስር ባለው ዋናው የሀገሪቱ አካባቢ እንቅስቃሴዎቹን አቋርጧል። የሁቲዎቹ አማጺ ቡድን ዋና ከተማዋን ሰንአንና የቀይ ባህር ወደብ ከተማዋን ሁዴይዳን ጨምሮ በሚቆጣጠራቸው የሀገሪቱ ክፍሎች በኮሮና ቫይረስ ተይዘዋል ተብለው ስለሚጠረጠሩ ሰዎች በተሻለ ግልጽ እንዲሆን ግፊት ለማድረግ መሆኑን ነው ያስታወቀው WHO። የኢራቅ ፍርድ ቤቶች በእስር ላይ ያሉ የመንግስት ተቃዋሚዎች እንዲለቀቁ አዘዙ። አዲሱ የሀገሪቱ ጠቅላይ ሚኒስትር ሙስተፋ አልካዲሚ ባስተላለፉት የመጀመሪያው በሆነ ከፍተኛ ትዕዛዝ መሰረት ነው ፍርድ ቤቶቹ ውሳኔውን የሰጡት። ኢራቃውያን ህግ እስካልጣሱ ድረስ ተቃውሞ የማሰማት መንግስታዊ መብት አላቸው ሲል የሀገሪቱ የላይ የፍትህ አካላት ምክር ቤቱ መግለጫ አውጥቷል። አዲሱ ጠቅላይ ሚኒስትር ቅዳሜ ማታ የመጀመሪያው የካቢኔ ስብሰባ በኋላ ለጋዜጠኞች በሰጡት ቃል የተቃውሞ ሰልፈኞች የህግ ጥበቃ ሊደረግላቸው ይገባል፣ መታሰር የሚገባቸው ሁከት የሚያስነሱ ብቻ ናቸው ማለታቸው ተጠቅሷል። የሰብአዊ መብት ቡድኖች እንዳመለከቱት በኮሮና ቫይረስ ወረርሽኝ ምክንያት ከመቀዛቀዙ በፊት በሀገሪቱ ሲካሄድ የነበረው ህዝባዊ ተቃውሞ ላይ የጸጥታ ኃይሎች ተኩስ ከፍተው ቁጥራቸው ወደ 600 የሚጠጉ ተቃዋሚዎችን ገለዋል። አዲሱ ጠቅላይ ሚኒስትር እስረኞች እንዲለቀቁ ቢያዙም በዋና ከተማዋ በባግዳድ ትናንትም የተቃውሞ ሰልፉ መቀጠሉን የታወቀው ተቃዋሚዎች አዲሱ ጠቅላይ ሚኒስትር የተመረጡት ሀገሪቱን በተቆጣጠሯት የፖለቲካ ተቋማት በመሆኑ እውነተኛ ለውጥ አይመጣም ነው የሚሉት። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
አመሰግናለሁ ቆንጂት ለዜናው። በኮቪድ-19 ምክንያት እየሰራች ካለችበት ከቤቷ ነው ዜናውን ያሰማችን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ግንቦት 3 2012 ዓመተ ምህረት ስርጭታችን ነው የምትከታተሉት። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ታገኙናላችሁ።
የበላቱን በልቻ ለቤት ክራይ ሳጣ አይቻርቄ ደግሞ ለተራፊ ደግሞ ሽጬ ለቤት ክራይ ከፍላለሁ። አሰንሰል ልጅ ማደገልኝ አሁን ለነው አሰናከለብኝ ያሳልፍልኝ ነው ያልኩት። ተሰናከለብኝ በዚህ በጉንፋን ተባለ በአሁንም ተባለ።
በአሜሪካን ሀገርና በአውሮፓ በደቡብ አፍሪካ በሚኖሩ የባርዳርና አካባቢዋ ተወላጆች በበጎ ፈቃደኞች የተቋቋመ ነው። አንድ አመት ይሆነዋል ማህበሩ ከተቋቋመ። 50 ሰው ለመርዳት ነበረ።
ዩናይትድ ስቴትስ ውስጥ የሚኖሩ የባህር ዳር ተወላጆች በኮቪድ-19 ምክንያት ለጉዳት የተጋለጡ የከተማይቱን ሰዎች እየረዱ ናቸው። ዓለም አቀፍ ዜናዎች ወደሚተነተኑበት ክፍለ ጊዜ እንሸጋገራለን። በቅድሚያ አብይ ርዕስ ይቀርባል። Hed የህዳሴ ግድብ አጠቃላይ ግንባታው 73% ተጠናቋል። ኢትዮጵያ ግድቡን ከሁለት ወራት በኋላ መሙላት እንደምትጀምር አስታውቃለች። ዛሬ በጠቅላይ ሚኒስትሩ ከተመረው የከፍተኛ ደረጃ የግምገማ ስብሰባ በኋላ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለን አገኝቼ አነጋግሬያለሁ። ዶክተር ስለሺ በቀለ የኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር፣ ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ ሰለሞን፣ እንዴት ነው?
እግዚአብሔር ይመስገን። ለጊዜው በጣም አመሰግናለሁኝ በተጣበበ ስራ ውስጥ ለሰጡኝ። በድጋሚ ክቡር ሚኒስትር፣ ለመሆኑ የዛሬ ስብሰባችሁ ለምን ተጠራ? ምን ይዘት ነበር? እስቲ አጠር አድርገው ይንገሩኝ።
ያው ስብሰባው የጋራ ምክክር የምናደርግበት መድረክ ነው። ቴክኒካል ቲም አለ። ከዛም የመንግስት የበላይ አመራር ከክቡር ጠቅላይ ሚኒስትሩ ጀምሮ ምክትል ጠቅላይ ሚኒስትሩ፣ ውጭ ጉዳይ የመሳሰሉት ጉዳዩን በጋራ ይዘነው እየሰራ ስለሆነ በዛ መልክ ያለውን ፕሮግሬስ ለማየት በጋራ ያደረግነው ውይይት ነው። በይዘቱ ፕሮጀክቱ የደረሰበትን ደረጃ በግንባታ ያ በጣም ፈላጊ ጉዳይ፣ እሱን በጋራ አይተናል። የደረስንበትን በተለይም በክረምቱ የውሃ ሙሊት የሚያዝበት ታርጌት ላይ ግምገማ አድርገናል። ከዚያም የህዳሴ ግድብ ብሮደር ቤኔፊት በጣም በስፋት የሚሰጠውን ጥቅም ከአንድ ሀገር ጥቅም ባሻገር ለሌሎችም ለአካባቢውም ግሎባሊን ለዓለም የሚሰጠውን ጥቅም እዚሁ ተወያይተንበታል። በዚህ በህዳሴ ግድብ የሶስትዮሽ ድርድር ደግሞ እንደዚሁ ያሉት ፕሮሰስ እና የትብብር ደረጃዎች ያሉበትና ያሉትን ቻሌንጆች እንደዚሁ አይተናል። ከዛም ወደፊት እንዴት የተለያዩ ነገሮችን እናስኬዳለን የሚሉት ላይ የወደፊት አቅጣጫ አይተንበታል ማለት ነው።
ለመሆኑ ያሉትን ፈተናዎች ያሏቸው ነገሮች ምንድን ናቸው ብላችሁ አነጠራችኋቸው አወጣችኋቸው?
በአጠቃላይ እንደ ሀገር በርካታ ቻሌንጆች አሉ። አሁን ባለበት ሁኔታ ሲታይ ከፖለቲካል ከኢኮኖሚ እና ከትብብሩ አኳያ በርካታ ነገሮች አሉ። አንደኛው ዲስራፕቲቭ የሆነ ከፍተኛው ችግር የኮቪድ-19 ችግር ነው። እሱ ማየት የህዳሴ ግድብ በሰብ ነው ለህዝብ በገባ ነው ቃል መድረስ የሚችልበት ሁኔታ የመገምገም ይህም እንግዲህ ግድቡን የመስራት ራሱን የሆነ ከዚህ አይነት የጤና ሁኔታ ጋር ተገናኝቶ የሚያሳድረው ተጽዕኖዎች አሉ። እነሱም እንደዚሁ ኢምፖርታንት ናቸው። የፖለቲካል ጉዳዮች አሉ ከምርጫ ከመሳሰሉት ነገሮች ጋር ተያይዞ ዋና ዋና አንኳር የሆኑት ነገሮች እንደዛ ይታያሉ። ነገር ግን ከግድቡ የግንባታ ሁኔታና በተለይም ከታችኞቹ ሁለት ሀገሮች ጋር ያለውን የድርድር ሁኔታ የማየት ጉዳይን የበለጠ ትኩረት የተሰጠው ነው በዚህ ስብሰባ ማለት ነው።
በተለይ የታችኞቹን ያሉኝ ክቡር ሚኒስትር፣ ከሰሞኑም የግብፅ አቤቱታ ጋር ትንሽ ጎላ ያለ ትኩረት ያለው ይመስለኛል። አሁን በዓለም አቀፍ ደረጃም በአካባቢ ደረጃም እና ገምግማችኋል ለመሆኑ የግብፅን አቋም የሰሞኑን ለጸጥታ ጥበቃ ምክር ቤት ያስገባችሁን አቤቱታ?
በሚገባ ገምግመናል። የሰፈሩን ደብዳቤ የተጠቀሱትን በኤድሞ መዋር በሚባሉ ውስጥ የተያዘው ኮንቴንት በዛ ውስጥ የተያዙት ጉዳዮች ምንድን ናቸው ብለን ወደ 36 ነጥቦች አሉ። እነሱን ገምግመን በሁኔታዎች ላይ የኢትዮጵያ አቋም በእነኚህ ነጥቦች ላይ እንደሆነ ተዘጋጅቷል። ይህም ወደ እነሱ ወደ ጻፉት ቦታ ምላሹ የሚሰጥበት የሚሆነው ማለት ነው።
እንደው ከእነዚህ ነጥቦች ውስጥ ከ36 ነጥቦች ዋና ዋና የሚሏቸው እንደ የመጀመሪያዎቹን ጥቂት ሊጠቅሱልኝ ይችላሉ ክቡር ሚኒስትር?
ኦንላይን ያለ ነገር ነው ይሄ፣ ብዙ አስፈላጊ አይመስለኝም።
እንደው ከአንድ በቶ ለመስማት
ጉዳዩን የማጦዝ ነው፣ ወደ ተስማምቶ ከመቋጨት ይልቅ ወደ ጸጥታ ምክር ቤት ኢንፎርሜሽኑን የመውሰድ ጉዳይ ነው። አዲስ የተያዘው ነገር እንግዲህ እነሱም እዛ ውስጥ የሚጠቅሱት የዲክሌሬሽን ኦፍ ፕሪንሲፕል ወይም የመርሆች ስምምነት አለን። ያ የመርሆች ስምምነት ራሱ ሙሉ በሙሉ አላለቀም።
ወይም አልተጠቀማችሁበትም ገና በሙሉ ይዘቱ?
አይ በሱ የተጠቀምን ቆይተን ሙሉ በሙሉ ጥቅም ላይ ሳይውል ነው። በመሃል እንግዲህ በአንድ በኩል ዩኒላተራሊ በራሳቸው ብቻ ወደ አሜሪካ መንግስት ሚሄድ፣ ሁለታችንም እንግዲህ እዛ መድረክ ላይ የተገናኘንበት ከተለያዩ ኮንቴክስቶች ነው። በእነሱ በኩል ግን ይህንን ልክ ሚዲየሽን ወይንም ደግሞ የማገላገል አይነት አድርጎ ለመውሰድ የመሞከር ከዛ ደግሞ በቀጥታ በሴኪሪቲ ካውንስል የመውሰድ እርምጃ ነው ያሰዱት። በቢኦፒ መሰረት ግን አርቲክል 10 ሶስቱም ሀገሮች ተስማምተው ወይ ለመሪዎቻቸው ጉዳዩን ያቀርባሉ ወይም ሚዲየት የሚያደርጓቸውን ሀገሮች መርጠው ሽምግልና ይቀመጣሉ። በዚህ ጉዳይ ላይ አስታራቂ ሀሳቦች ሌሎች እንዲያመጡ ያደርጋሉ የሚሉ ነገሮችን ስምምነት ላይ ያለው ያንን በተወ መልኩ ወደ ጸጥታው ምክር ቤት እንግዲህ ይዘውት ሄደዋል ዶኩመንቱ። ካነሷቸው ጉዳዮች በርካታዎቹ ያው በውይይቱ ወቅት የነበሩት ፕሮሰሶችን የሚያስረዱ የአጠቃላይ የህዳሴ ግድብ ምን ሊሆን ይችላል፣ ምን አይነት ተጽዕኖ ሊያሳድር ይችላል፣ ነገር ግን እዛ አዘር ዳይሜንሽን ፖዘቲቭ የሆነው ወይም ደግሞ መልካም ተጽዕኖዎቹን ያልጠቀሱበት የመሳሰሉት ነገሮች አሉ። ስለዚህ በእኛ በኩል እንደዚሁ በርካታ ነጥቦችን የያዘ ያን ዶክመንት ትክክል አለመሆኑን በማብራራት የተዘጋጀ ዶክመንት አለን ማለት ነው።
ሌላው ክቡር ሚኒስትር፣ ግብፃውያኑ እንደሚሉት ኢትዮጵያን ለማገዝ ኢትዮጵያ ከዚህ የኤሌክትሪክ ኃይል አመንጭታ ከዚህ ግድብ ልማቷን እንድታፋጥን ለማድረግ ግብፅ ያልተቆጠበ ድጋፍና ጥረት ስታደርግ ቆይታለች የሚል መልእክትም ያለው ደብዳቤ ነበርና ያ ደብዳቤ ለመሆኑ በዚህ ድርድሮች ውስጥ ሁሉ ከህዳሴ ግድብ ግንባታ ጋር ተያይዞ ምንድን ነው ግብፃውያኑ የሚፈልጉት? ግልጽ አድርጋችሁ ያወቃችሁት ነገር አለ ከነሱ?
አንደኛ አሁን ያልከው ለስለስ ጥረት ጌቱ ጋር ነው ያደረገች ብሎ የዓለም ህብረተሰብን ተገቢ ያልሆነ መረጃ ለመስጠት ነው። ኢትዮጵያ በናይልም ይሁን በሌሎች የውሃ አካላት ላይ ስራ ለመስራት በምታቅድበት ጊዜ ካፒታል ወይም ፋይናንስ እንዳታገኝ ብርቱ ስራዎች ትሰራለች። ይሁን የናይል ቤዝን ኢኒሽቲቭ አጠቃላይ የአስራአንዱ ሀገሮች ብር ማዕቀፍ ወደፊት እንዳይሄድ በሚቀርቡ የሪሰርች ፕሮፖዛሎች የመሳሰሉትም
የጥናት
ፋይናንስ እንዳያገኝ ስትከላከል ቆየች ነው እና በህዳሴ የሚባል እገዛ ኢትዮጵያ ኤሌክትሪክ እንድታገኝ ምን አይነት ፕራክቲካል እገዛ አለ? በወርድ የሚትገለጽ ነገር እውነት ያልሆነ ነገር ነው። እስከማውቀው ድረስ ታንጀብል የሆነ ነገር አላየውም። ነገር ግን ካውንተር የሚያደርግና ግድቡ በቶሎ ተጠናቆ ኤሌክትሪሲቲ ኦፕቲማሊ ወይም ደግሞ በሚችለው ልክ እንዲያመነጭ የሚደረጉ ካውንተር ክርክሮች ነው የሚያደርጉት።
ቀሪው ክፍል በነገው ምሽት ይቀርባል። ሚኒስትሩን ዶክተር ስለሺ በቀለን ከልብ አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። የኮቪድ-19 ወረርሽኝን ተከትሎ የመጣው የኢትዮጵያን ምርጫ የማራዘም ውሳኔ ተጨማሪ ፖለቲካዊ ጥያቄ ይዞ መጥቷል። ሀገሪቱን እየመራ ያለውና በመጪው መስከረም መጨረሻ የስልጣን ዘመኑ የሚጠናቀቀው መንግስት እጣ ፈንታ ምን ይሆናል የሚል ነው ጥያቄው። የህዝብ ተወካዮች ምክር ቤት ይህንኑ መሰረት ላደረገ ጥያቄ ህገ መንግስቱ ያስቀመጠው የመፍትሄ ሐሳብ ካለ እንዲመረመር ወይም ትርጓሜ እንዲሰጥበት የሚጠይቅ የውሳኔ ሐሳብ ለፌዴሬሽን ምክር ቤት መርቷል። የአሜሪካ ድምጽ ያነጋገራቸው ሁለት የህግ ባለሙያዎች የህገ መንግስት ትርጓሜ የመጠየቁ ይህ ሐሳብ ለወቅቱ የኢትዮጵያ ሁኔታ ህጋዊ መፍትሄ ሊያመጣ ይችላል ይላሉ። የህግ ባለሙያዎቹን ያነጋገረው እስክንድር ፍሬው ለዛሬ ተከታዩን ይዟል።
ኢትዮጵያ ህገ መንግስት አሁን ላለው ወቅታዊ ሁኔታ ምን የመፍትሄ ሐሳብ ይዟል? ሀገር የኮሮና ወረርሽኝን በመሰለ አስቸኳይና አስገዳጅ ሁኔታ ውስጥ እያለች የምርጫ ጊዜ ሲደርስ በስልጣን ላይ ያለው መንግስት ጣፋንታ ምን ይሆናል? አገሪቱንስ ማን ይመራል? ህገ መንግስቱን ያረቀቁ ሰዎች እንደዚህ አይነት መገጣጣም ሊፈጠር እንደሚችል አስበው ያስቀመጡት የመፍትሄ ሐሳብ ይኖር ይሆን? የህዝብ ተወካዮች ምክር ቤት የህግ ትርጓሜ ይሰጥ ብሎ ለፌዴሬሽን ምክር ቤት የመራው እነዚህን ጥያቄዎች ላስነሳው ወቅታዊ አጣብቂኝ ምላሽ እንዲፈለግ ነው። በዚህ ርዕስ ላይ ያነጋገርኳቸው ሁለት ምሁራን ምክር ቤቱ ህገ መንግስታዊ ትርጉም መጠየቁ ህጋዊ አካሄድ መሆኑን ተናግረዋል። ከነዚህ አንዱ የህግ መምህርና ጠበቃ አቶ አዲ ደቀቦ ህገ መንግስታዊ ትርጉም ተጠየቀ ሲባል በትክክል ምን ማለት እንደሆነ ከሚያብራሩበት ይጀምራሉ።
ተወካዮች ምክር ቤት እነዚህን 3 አንቀጾች አስቀምጦ የህገ መንግስት ትርጉም ያስፈልገዋል ብሎ በሚልበት ጊዜ ያስተላለፈው ውሳኔ ጉዳዩን ለፌዴሬሽን ምክር ቤት ለማቅረብ ነው የወሰነው። ስለዚህ ፌዴሬሽን ምክር ቤት ደግሞ ጉዳዩን ተቀብሎ ህገ መንግስታዊ ትርጉም ይሰጥበታል ሲባል ምን ማለት ነው? የሚቀርብላቸው ጥያቄ በዚህ ሀገር በህገ መንግስቱ መሰረት 5 አመቱ ሊያልቅ የተዘጋጀ ወይም ያለቀ መንግስት በአስቸኳይ ጊዜ ሁኔታ ውስጥ ሆኖ ምርጫ ማካሄድ ካልቻለ የመንግስት ቀጣይነት ምን ይሆናል የሚል ጥያቄ ነው የሚቀርብላቸው። ይሄንን ጥያቄ ተቀብለው የሚያደርጉት በጠባቡ እንመልከተውና ሁለት ውጤቶችን ሊያስቀምጡ ይችላሉ የፌዴሬሽን ምክር ቤት። አንደኛው ውጤት የሚሆነው በእርግጥ በህገ መንግስቱ መሰረት የአስፈጻሚ አካሉ ይሁን የምክር ቤቱ ስለሆነ 5 አመቱ ካለቀ በኋላ ሌላ ምርጫ የግድ መካሄድ የሚኖርበት ካልሆነ በስተቀር በልዩ ሁኔታ ከአምስት አመቱ ጊዜ በላይ ስልጣን ላይ ሊቆይ የሚችልበት ሂደት የለም ብሎ ትርጉም ሊሰጥ ይችላል። አንደኛው አማራጭ ይሄ ነው። ሁለተኛው አማራጭ የሚሆነው ደግሞ የህገ መንግስት ትርጉም በሚሰጥበት ጊዜ ሁለተኛው አማራጭ አድርጎ የሚሄደው በዚህ በአስቸኳይ ጊዜ ሁኔታ ውስጥ ሆነን ምርጫ ማካሄድ ያልቻልን እንደሆነ በልዩ ሁኔታ ምርጫ ማካሄድ እስከሚኖርበት ጊዜ ድረስ በተለይም የአስቸኳይ ጊዜ ሁኔታው አልቆ ባሉት ጥቂት ወራት ጊዜ ውስጥ በእኔ እይታ እስከ 6 ወር ከዛ በላይ የሚሆንበት አግባብ የለም። እሱን ህገ መንግስቱ ላይ ከሚቀመጡ ድንጋጌዎችን መረዳት ስለምንችል ጭምር ለዛ ያህል ጊዜ ቆይቶ ምርጫ ማካሄድ ይችላል ብሎ ሊተረጉም ይችላል። ስለዚህ የሚሰጠው መፍትሄ ያለንበትን ችግር መነሻ አድርጎ መፍትሄው ምን ይሆናል የሚለውን ነው የፌዴሬሽን ምክር ቤት የሚያስቀምጠው ማለት ነው። ስለዚህ የመተርጎም ሂደት ማለት ይሄ ነው።
አሁን ያለው የኢትዮጵያ ሁኔታም ህገ መንግስታዊ ትርጓሜን እንደሚጠይቅ የአቶ አዲ እምነት ነው።
በተለይም ህግ የመተርጎም ሂደት ውስጥ የሚገባው በህጉ ላይ ግልጽ ያልሆነ ሐሳብ በሚኖርበት ጊዜ አንደኛው አማራጭ። ሁለተኛው ህግን የመተርጎም ሂደት ውስጥ መንገባው ደግሞ ድንጋጌው ራሱ አሻሚ በሚሆንበት ጊዜ ነው። ሶስተኛው ደግሞ ሁለት የተለያዩ ድንጋጌዎች አሉ፣ ነገር ግን እርስ በርስ በሚጣረሱበት ጊዜ ነው። አራተኛው ለአሁኑ ለተያዘው ጉዳይ ደግሞ ሬሌቫንት የሚሆነው የህግ ክፍተት በሚኖርበት ጊዜ ነው። ህግ ውስጥ ተገቢው ሽፋን ያልተሰጠው ጉዳይ በሚኖርበት ጊዜ ነው። ይህ በሚሆንበት ጊዜ ሌሎችንም ህጎች ጨምሮ ህገ መንግስት ትርጉም ውስጥ ይገባል። ስለዚህ ህጉ ላይ ስላልተቀመጠ ብቻ ሊተረጎም አይችልም የሚለውን ህግ መቼ ይተረጎማል ከሚለው ሀሳብ ጋር አብሮ ተያይዞ የሚታይ ነው።
ይህም ሆኖ ግን ህገ መንግስታዊ ትርጉም መጠየቅ ህጋዊ መሰረት የለውም የሚሉ ወገኖች አሉ። በተፈጥሮ አደጋ ጊዜም ቢሆን ምርጫን ስለማራዘምም ሆነ ያለውን መንግስት ስለማስቀጠል በህገ መንግስቱ የሰፈረ ነገር የለም፣ የተያዘውም የሌለ ነገር ፍለጋ ነው ባይ ናቸው እነዚህ ወገኖች። ሌላው ያነጋገርኳቸው የህግ ባለሙያ አቶ ኤርሚያስ የማነ ብርሃን በዚህ ሀሳብ አይስማሙም።
ሌለ ነገርን መፈለግ ራሱ ትርጉም ሊሆን ይችላል። በመሰረቱ መኖሩና ለመኖሩ ማረጋገጥም ራሱ ማን ነው የሚወስነው? ኤክስ ፓርቲ ነው ዋይ ፓርቲ ነው? ይሄ አያስፈልግም ብሎ መወሰንም ራሱ አንደኛው ውሳኔ ነው። ምሳሌ ልነግርህ እችላለሁ። በፊት ነው የፌዴራል መንግስቱ የቤተሰብ ህግ ለማውጣት ፈለገ እና ሁሉም ክልሎች ላይ የሚፈጸም የቤተሰብ ህግ ማውጣት ይችላል አይችልም የሚባለው ጉዳይ አከራካሪ ሆነ። ምክንያቱም ህገ መንግስቱ የስልጣን ክፍፍል በፌዴራል እና በክልሎች መካከል የተሰጠ ስልጣን ክፍፍል አለ እና የቤተሰብ ጉዳዮች ከማህበራዊ ከካልቸር ጋር የተያያዙ ጉዳዮች ስለሆኑ ወጥ የሆነ በኢትዮጵያ ባለ ብዙ ህዝብ ባለበት ብዙ ባህል ባለበት ማውጣት አይቻልም የሚል ክርክር ተነሳ እና ምክር ጠየቀ ህዝብ ተወካዮች ምክር ቤት ለፌዴሬሽን ምክር ቤት። የፌዴሬሽን ምክር ቤትም ያው ከህገ መንግስት አጣሪ ጉባኤ ባገኘው እና ራሱን በተቀበለው መሰረት አይ አንድ ወጥ የሆነ የቤተሰብ ህግ ማውጣት አይችልም ብሎ ምን አደረገ ምላሽ ሰጥቷል። እንግዲህ መገመት አለመቻል አንደኛው ሂደት ነው። አሁን እኛ ማወቅ እኮ ያለብን የምናውቀው ከሆነማ የተበላቀው ማለት ነው። እንደዚህ መካኒካል የሆነ ስራ አይደለም ህገ መንግስት መተርጎም። ግልጽ መሆን ያለበት ነገር 3 አንቀጽን ብቻ ይዘህ የምትንቀሳቀሰው ነገር አይደለም። አሁን እንዳልከው 54 1 58 3 93 ይዘህ አይደለም። ህገ መንግስት እንደ ሆለስቲክ ዶክመንት ነው ማለት አላማው ፕሪያምብሉ ላይ ያስገብቱታል። እኛ ኢትዮጵያ ብሔረሰብ ብሔረሰቦችና ህዝቦች ብሎ የሚጀምረው አንድ ኢኮኖሚ ማህበረሰብ ለመፍጠር ዲሞክራሲን ለማዳበር የሚለው አለ። አንቀጽ ቁጥር የለውም እሱ አላስፈላጊ ነው ማለት አንችልም። እያንዳንዱን ኢንፎርም ያደርጋል። እነዚህ ሶስቱ አንቀጾች ቅድም የጠቀስካቸው መታየት ያለባቸው ሌሎቹ አንቀጾች አሉ፣ የተያያዙ ናቸው። ችግር ተፈጠረ። ችግር ሲፈጠር ወይም ክፍተት ሲኖር መፍትሄ ይኖራል። እንግዲህ ያያዝ መካኒካሊ ማራዘም አለማራዘም አይደለም። ቤዚካሊ አንድ እውነታ ፋክት የተረጋገጠ ፋክት አለ። ምርጫውን ማድረግ የሚያስችል ተጨባጭ ሁኔታ የለም ባለ ሁኔታ በዚህ ጊዜ ሕግ አውጪዎች ወይም ደግሞ ሕገ መንግስቱ ድራፍተሮች ወይም የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በሕገ መንግስቱ እንደዚህ አይነት ክፍተት ሲፈጠር ምን ነበረ የሚሆነው የነበረው? ፖለቲካዊ መፍትሄ ይፍቱት የሚል ቢሆን ኖሮ ለምንድን ነው አንቀጽ 9 ንዑስ አንድ ፖለቲካዊ መፍትሄም አንዱ ነው። ትደራደራለህ፣ ትሸማገላለህ ወይም ደግሞ በአደራ መንግስት፣ በሽግግር መንግስት፣ በአማካሪ መንግስት ፈታው ትችላለህ ብሎ ያስቀምጥ ነበረ። ህገ መንግስት መተርጎምም አያስፈልግም ነበረ። በመር ደረጃ እንደዚህ ነው ብዬ ልነግር አልችልም። የሚፈቱበትን መንገድ ግን ኢትዮጵያ ብቸኛው አትሆንም ይህንን በመፍታት ረገድ ደረጃ።
አቶ አዲ ደቀቦም ህገ መንግስታዊ ትርጉም የተለያዩ ነጥቦች ከግምት የሚገቡበት ህጋዊ ሂደት መሆኑን በምሳሌ ያብራራሉ።
ህግ በሚተረጎምበት ጊዜ ህገ መንግስትን ጨምሮ በመተርጎም ሂደት አንደኛው የመተርጎሚያ መንገድ ቀድሞ ህጉን ያረቀቁት ሰዎች ሀሳብ ምን ነበረ? What was the intention of the legislature ተብሎ ይታያል። ህጉን ያረቀቁትን ጨምሮ በማጽደቅ ሂደቱ የተሳተፉ ሰዎች በጠቅላላ በጊዜው የነበራቸው ውይይት ከግምት ይገባል። ለምሳሌ አንደኛው የሚታየው ዶክመንት ኢንቴንሽንን ለመረዳት ጊዜው የነበረው ህግ አውጪ ወይም ደግሞ ህግ ያረቀቀው አካል ሀሳብ ምንድን ነው የሚለውን ለማየት ወደኋላ ተመልሰን የምንመረምረው በህገ መንግስት ማርቀቁ ሂደት የነበሩትን ውይይቶች ነው የምንመለከት። እንግዲህ እነዛን ውይይቶች ደግሞ ልናገኝ የምንችለው በጊዜው ከተያዙ ቃለ ጉባኤዎች ነው። ስለዚህ ወደኋላ ተመልሶ እነዚህን ሰነዶች መመርመር ግዴታ ነው፣ ይሄንን ለመተርጎም ማለት ነው። በተለይም ደግሞ ይሄ ነገር የያዝነው የትርጉም አይነት ኢንኮንሲስተንሲ አይደለም። ለምሳሌ ሁለት ግልጽ የሆኑ ድንጋጌዎች ሲጣረሱ አይነት ነገሮች አይደሉም። ይልቁንም የያዝነው የህገ መንግስት ትርጉም የተጠየቀበት ጉዳይ በህገ መንግስቱ ላይ ክፍተት ያለበት ጉዳይ ነው። ስለዚህ በህገ መንግስት ላይ ክፍተት ያለበት ጉዳይ ክፍተቱ የተተወው ሆነ ተብሎ ነው ወይ? አምስት ዓመቱ ተርሙ ሲያልቅ በአስቸኳይ ሁኔታ ውስጥም ቢሆን መንግስት ተበትኖ የግድ ምርጫ መደረግ አለበት የሚለውን ምርጫ ይዘው ነው ወይ? ይልቁንም ባለማሰብ ነው ወይ? ባለማስተዋል ነው ወይ? በሁለቱም ሂደት ትርጉም ሊሰጥበት ይችላል። ሆነ ብሎም ቢተውትም ሳያስቡት ቢተውትም ይተረጉማል። ነገር ግን በጊዜው የነበሩት ውይይቶች በእርግጥም ሆነ ብሎ ይተውት ወይስ አስበው ስለመተዋቸው መረዳት እንድንችል ያደርገናል። ለዚህም ነው እኔ መለስ ብዬ ህገ መንግስት ኮሚሽን በተለይ 78ኛ መደበኛ ስብሰባ ላይ ሳገላብጥ ያገኘሁት ሀሳብ አለ፣ ለዚህም ጉዳይ ሬሌቫንት የሚሆን ማለት። ግራ ቀኝ ሲከራከሩ የማየው አንደኛው ነገር የሌለ ነገር ነው እየተተረጎመ ያለው። ሆነ ተብሎ ነው የተተወው መጀመሪያው። ህገ መንግስቱ በማንኛውም ሁኔታ አምስት ዓመት ተርሙ ሲያልቅ በሌላ በማናቸውም መልኩ ለአንድ ቀን እንኳን የመንግስትን ቀጣይነት ሊያረጋግጥ አይፈልግም የሚሉ ክርክሮች ሲነሱ ሰማለው እና ይሄን በተመለከተ ሁለቱም ወገን ሊከራከሩ የሚችሉበት ሀሳብ አለ። ለምሳሌ ቃለ ጉባኤው ላይ የሚገኝ ምን ይላል? ሀሳቡን ልጥቀስልህ፣ አንተም ልታገኘው ትችላለህ። በአስቸኳይ ሁኔታ ውስጥ ፓርላማን መበተን አይቻልም የሚል ሀሳብ አለ። ይህንን ሀሳብ መመልከት አለባቸው ብያለሁ ቅድም ስናገር፣ ግድ ነው የህግ የአተረጓጎም ዘይቤ ስለሆነ ማለት። ታዲያ በአስቸኳይ ሁኔታ ውስጥ ፓርላማን መበተን አይቻልም ከተባለ ህገ መንግስቱ በመተርጎም ሂደት አይ መንግስትን የሚቃወሙ ሰዎች ለምሳሌ ምን ብሎ ሊከራከሩ ይችላሉ? በአስቸኳይ ሁኔታ ውስጥ ፓርላማ ሊበተን አይቻልም ከተባለ የመንግስት የመጀመሪያውን ፕሮፖዛል ፓርላማውን በትኜ ለስድስት ወር አቆየዋለሁ የሚለውን ሀሳብ ውድቅ የሚያደርግ ስለመሆኑ ከዚሁ ከነበራቸው ውይይት መረዳት እንችላለን። ቀራኒው ደግሞ መንግስት ይህንኑ አገላለጽ ይዞ በአስቸኳይ ሁኔታ ውስጥ ፓርላማ ሊበተን አይችልም የሚል ውይይት ከነበራቸው ያረቀቁት ሰዎች ሀሳባቸው ይሄ ከሆነ አስቸኳይ ሁኔታ ውስጥ ፓርላማን ባለመበተን የመንግስትን ቀጣይነት ለማረጋገጥ ሀሳብ ነበራቸው ወደሚል ክርክርም እንዲገቡ ያደርጋቸው።
አሁን ላለው የኢትዮጵያ ሁኔታ እየቀረቡ ያሉ ህገ መንግስታዊ ትርጉምን የመሳሰሉ አማራጮች የተለያዩ ወገን አስተያየት እያስከተሉ መቀጠላቸው እየታየ ነው። ከህግ ባለሙያዎቹ ጋር የተደረገውን ውይይት ቀጣይ ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ወደ ተከታዩ ዘገባ እንለፍ። ኢትዮጵያ አሁን ያለችበትን ችግር ለመፍታት ፖለቲካዊ ስምምነት ላይ መድረስ አስፈላጊ መሆኑን ትብብር ለህብረ ብሔራዊ ዴሞክራሲያዊ ፌዴራሊዝም ገልጿል። ትብብሩ የህገ መንግስትና የመንግስት ክፍተት እንዳይፈጠር ከመንግስት የተውጣጣ የባለሙያዎች ስብስብ ምክር ቤት ክትትል እየተደረገበት ለመጪው አንድ ዓመት አገሪቱን እንዲመራ ሐሳብ አቅርቧል። ሙክታር ጀማል ዝርዝር አለው።
በኮሮና ቫይረስ ኮቪድ-19 ወረርሽኝ ምክንያት በኢትዮጵያ ምርጫ መካሄድ አለመቻሉን ተከትሎ መፍትሄ አቅርቤያለሁ ብሎ ሰነድ ያዘጋጀው አራት የፖለቲካ ድርጅቶችን ያሰባሰበው ትብብር ለህብረ ብሔር ዲሞክራሲያዊ ፌዴራሊስት የተሰኘ ህብረት እስካሁን መንግስት ያቀረባቸው አራቱም ነጥቦች ብሎም ወደ መፍትሄ እየተከደበት ያለው የህግ ትርጉምም አግባብ አይደለም ሲል ገልጿል። ስለ ምክረ ሐሳቡ ለቪኦኤ የተናገሩት የትብብሩ ሰብሳቢና የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ችግሮችን ለመፍታት ህገ መንግስታዊ ሳይሆን ፖለቲካዊ መፍትሄዎች ያስፈልጋሉ ብለዋል። በዚህ አማራጭ መሰረት ኢትዮጵያ የችግሩን ጊዜ ልታልፍበት የምትችለውን ምክረ ሐሳብ ብለው ያቀረቡትን ለቪኦኤ ገልጸዋል።
ገምታን ከታይ የኩዳ ተነክተታ ሁዳ ፍርማ ተከደነ ከደልከባ ተቆ ረክኒ ኮቪድ ኩንጅራቹ ሁንድከኛ ለአማ
ተብብሩ እንደ መፍትሄ ያስቀመጠው የመጀመሪያው የኮቪድ-19 ችግር መኖሩን ሁላችንም እንቀበለዋለን። ነገር ግን ይህ መቼ ፍጻሜ ያገኛል የሚለውን ሁላችንም አናቅም። ይህንን ችግር ለመፍታት አንድ የፖለቲካ ስምምነት ላይ መድረስ ይኖርብናል። ሁሉም በሚስማማበት የፖለቲካ ስምምነት ላይ እኛ እንደ መፍትሄ ብለን ያቀረብነው ከመንግስት ውስጥ የተውጣጡ የሥራ አስፈጻሚ ባለሙያዎች የሚመሩት ሥርዓት መቀጠል አለበት ብለን እናስባለን። ይህም ለአንድ ዓመት ሲሆን ቀጣይ ሥራዎችን እየከወኑ እንዲቆዩም ይረዳል። ይህ ማለት መንግስት ራሱ ይቀጥላል ማለት አይደለም። የነዚህ የባለሙያዎች ወይንም ቴክኖክራት ብለው የጠሩትን የመከላከያ ውጭ ጉዳይ ደህንነትና ሌሎችን የሚቆጣጠር ካውንስል ይኖራል። በዚህ መንገድ ሥራ ሊሰራና ሀገር እንዳይስተጓጎል መፍትሄ ይሆናል ብለን አቅርበናል ነው ያሉት አቶ ዳውድ። በጽሁፍ ጭምር የወጣው አራት ፓርቲዎች የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ፣ የአገው ዲሞክራሲያዊ ሸንጎና ሞጫ ዲሞክራሲያዊ ፓርቲ የተካተቱበት ምክረ ሐሳብ አለመግባባትና ጥርጣሬ የሚፈጥር የሕገ መንግሥት አንቀጽ ሳይኖር ምንም አይነት ትርጉም አያስፈልገውም የሚል ድምዳሜ ላይ መድረሳቸውን አቶ ዳውድ ገልጸዋል። በዚህ መሰረት የሕግ ትርጉሙም ሕገ መንግሥታዊ ወይንም ደግሞ አግባብነት ያለው አይደለም የምትሉ ከሆነ እናንተ የምታቀርቡትስ አማራጭ ምን ያህል ሕገ መንግሥታዊ ሊሆን ይችላል የሚል ጥያቄ ቀርቦላቸዋል። አቶ ዳውድ ተከታዩን ይመልሳሉ።
ቦሪ ሴራ እንዳስፋል።
የሕግ መሰረት ለሁላችንም ዝግ ነው። በሕግ መሰረት ይህንን መፍትሄ ማምጣት አይቻልም። ችግሩን መፍታት የሚቻልበት መንገድና ቀዳዳ በሕጉ ላይ አንድም ቦታ የለም። ለዚህ የሚያስፈልገው መፍትሄ የፖለቲካ መፍትሄ ብቻ ነው ያሉት አቶ ዳውድ። አቶ ዳውድ እንደገለጹት ምክረ ሐሳቡ ለመንግስት ጭምርም የቀረበ ሲሆን መንግስትም ሆነ ጉዳዩ የሚመለከተው አጋር ምክረ ሐሳቡን በማጤን ወደ መፍትሄ እንዲመጣ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። ወደ ተከታዩ ዘገባ እናልፋለን። የኮቪድ-19 ወረርሽኝ አርሶ አደሮችን ገበያ በማሳጣት የችግሩ ገፈት ቀማሽ እንዲሆኑ አድርጓቸዋል እየተባለ ነው። በትግራይ ክልል ደቡባዊ ዞን ለቪኦኤ አስተያየት የሰጡ በመስኖ ልማት ላይ የተሰማሩ አርሶ አደሮች ያመረቱትን ምርት ለኮሮና ቫይረስ መከላከያ ተብሎ በወጣው ሕግ ምክንያት ወደ ገበያ ማቅረብ ባለመቻላቸው ምርታቸው በማሳ ላይ ተበላሽቶ እንደቀረ ተናግረዋል። የትግራይ ክልል ግብርናና ገጠር ልማት ቢሮ የአርሶ አደሩ ምርት በህብረት ስራ ማህበራትና ህጋዊ ነጋዴዎች በኩል ወደ ገበያ እንዲቀርብ እየተሰራ ነው ብሏል። ሙሉጌታ ጽባህ ዝርዝሩን ይዟል።
በትግራይ ክልል ባለፈው ሐሙስ ለመጀመሪያ ጊዜ በኮሮና ቫይረስ የተያዙ አራት ሰዎች ከተገኙ በኋላ በትናንትናው ዕለት ደግሞ ሁለት ሰዎች ኮሮና ቫይረስ እንደያዛቸው ተረጋግጧል ብለዋል የትግራይ ጤና ጥበቃ ቢሮ ምክትል ኃላፊ ዶክተር ርዕየ ኢሳያስ። ዶክተር ርዕየ ለቪኦኤ እንደተናገሩት ትናንት እሁድ በክልሉ በተደረገው የ86 ሰዎች የናሙና ምርመራ ሁለት ሰዎች ቫይረሱ እንደተገኘባቸው ተረጋግጧል። በክልሉ እስካሁን ቫይረሱ የተገኘባቸው 6 ሰዎች ሲሆኑ ሁሉም ከጅቡቲ የመጡ ናቸው ብለዋል።
እነዚህ ወገኖችም ወደ ማከሚያ ማዕከል ተወስደዋል። የጤና ሁኔታቸው አሁን ጥሩ በሚባል ሁኔታ ነው ያሉት። ምርመራ የተወሰደበት ዋና ምክንያት ከጅቡቲ ስለመጡና ከጅቡቲ የሚመጣ መኪና ወይ ደግሞ ከባድ አሽከርካሪዎች ስለሆኑ በሚል ስትራቴጂካሊም ተጋላጭ ከሚባሉ ቦታዎች የመጡ በመሆናቸው ምልክት ሳያሳዩ ሳምፕል ተወስዶ ወይ ደግሞ ምርመራ የተደረገላቸው በቫይረስ ተጠቂ መሆናቸው ከተረጋገጠ በኋላ ወደ ማከሚያ ማዕከሉ ተወስደዋል ማለት ነው። እስካሁን የባለፈው ከአንድ ሰው ጋር ንክኪ የነበራቸው እንዲሁም ንክኪ ይኖራቸዋል ተብሎ የተጠረጠሩ ከሌሎቹ ጋር ሰዎች ወደ 64 አካባቢ ገደማ ደርሷል አሁን። ስለዚህ እነሱም ሁሉ በለይቱ ማቆያ ነው ያሉት። የጤና ሁኔታቸውም በተሻለ ደረጃ ነው ያለው።
ዶክተር እንደገለጹት እስካሁን ሁሉም ሰዎች በመልካም ጤንነት እንደሚገኙና ምልክትም አላሳዩም ሲሉ ገልጸዋል። ከጅቡቲ የሚመጡ አሽከርካሪዎችና ረዳቶቻቸው ቫይረሱ ለመከላከል ሲባል ወደ መቀለ ከተማ ከመግባታቸው በፊት በለይቶ ማቆያ እንዲገቡ እየተደረገ ነው። ቫይረሱ በክልሉ ከመግባቱ በፊት የከባድ ጭነት አሽከርካሪዎችና ረዳቶች ንብረቶቻቸውን ካራገፉ በኋላ ነበር ወደ ለይቶ ማቆያ የሚገቡት።
ከዚህ ቀደም ሲደረግ የነበረው ምንድነው? ቀጥታ ይገቡና ይሄ ደረቅ ወደቡ አካባቢ መኪናቸውን አቆሙ ወደሚመለከተው ወይ ደግሞ የተዘጋጀላቸው ለይቶ ማቆያ መሄድ ነበረ ሲሰራ የነበረው። በመሃል የተወሰኑ ክፍተቶች ስለነበሩ ያንን ክፍተት ለማስተካከል አሁን ሹፌሮች ገና ከመግባታቸው መግቢያ ቦታዎች ላይ ለጊዜው እዛ መኪናዎች ቆሙ አስፈላጊ የሚባለው የኢንፌክሽን ፕሪቬንሽን ሁኔታዎችን ተሰርቶ እነሱም ቀጥታ ከዛ ወደ ለይቶ ማቆያ የሚገቡበት ሁኔታ እየሰራ ነው ያለው። ይሄ በተሻለ መንገድ እንዴት ማስኬድ እንችላለን የሚል አሁንም ከሚመለከታቸው አካላት እየተነጋገርንበት ነው ያለው። በተሻለ መልኩ የኢኮኖሚ ሁኔታውንም በማያዛባ መልኩ ለሁሉም በሚመች መልኩ እንዴት ማስኬድ እንችላለን የሚል ከዚህ በፊትም ስንሰራበት ቆይተናል። አሁን ደግሞ በተሻለ መንገድ ልንሰራበት የምንችልበት አኳኋን እንዴት ሊሆን ይችላል የሚል ምክክሮች እያደረግን ነው ያለው።
ምክትል ኃላፊው እንደተናገሩት ከሱዳን በኩልም ስጋቶች ስላሉ በተለይ በህገወጥ መንገድ ለሚገቡ ሰዎች ለመቆጣጠር ጥረት እየተደረገ ነው ብለዋል። በትግራይ ቫይረሱ ስለተያዙ ሰዎች የሚወጡ ሪፖርቶች እንደ ሌሎች ክልሎች ቀድሞ በፌዴራል ጤና ጥበቃ ሚኒስቴር እየተገለጸ አይደለም ብለን ለዶክተር ጠይቀን የጤና ጥበቃ ሚኒስቴር የ24 ሰዓታት ውጤት ይፋ ካደረገ በኋላ የተገኘው ውጤት በመሆኑ ለጤና ቁጥጥርና ክትትል እንዲያመች ነው ቀድመን ይፋ ያደረግነው ብለዋል። ከአሁን በኋላ ግን የምርመራ ስራዎች የጤና ጥበቃ ሚኒስቴር ውጤቶች ይፋ ከመደረጉ በፊት ለማጠናቀቅ እንሰራለን ሲሉ ገልጸዋል።
የምርመራ ውጤት የሚወጣበት ሰዓት መለያየት ነው እስካሁን ያለው። ይሄ ማለት ምንድነው? ጧት ነው ብዙ ጊዜ የፌደራል የሚወጣው። የኛ እንዳጋጣሚ ሆኖ ካለው መጀመሪያ አካባቢ ሲጀምርም የሬጀንቱ የተለያዩ የባለሙያውም እንደዚህ እኩል አቅም ከፌደራል ጋር ባለመኖሩ ትንሽ የመዘግየት ሁኔታ ነበረና ያንን ዝም ብለን እንደጀመር ነው ነበር የቀጠለው። ስለዚህ ኢሚዲየትሊ ሪዛልት ሲወጣ ነው ዲሞ ይፋ ያደረግን ያለ ነው። በሁለት ምክንያት፣ አንደኛ ኮንታክት ትሬሲንግ የሚባላል። ኢንኬዝ እነዚህ ሰዎች ቫይረሱ ያላቸው ሰዎች ከለይቶ ማቆያ ውጭ የነበሩ ከሆኑ ቶሎ ኮንታክት ትሬስ ለመስራት ነው። ኢሚዲየትሊ የለይቶ ማቆያም ካሉ ወደ ማከሚያ ማዕከል የሚሄዱበት ሁኔታ ማዘጋጀት ስላለብን ወይ ደግሞ መስራት ስላለብን ኢሚዲየትሊ በወጣበት ሰዓት ኢንፎርም እናደርጋለን። ኢንደሚንታይም ለህዝቡም በጊዜው በሰዓቱ ኢንፎርሜሽን ወይ ደግሞ እንደዚህ አይነት ነገር የማግኘት መብትም ስላለው ከዚህ አንጻር ካልሆነ በስተቀር ሌላ ምንም ምክንያት የለውም። ስለዚህ ሙሉ በሙሉ የሙያ ጉዳይ ነው የሚሆነው። ግን ይህንን በዚህ አይቀጥልም። ስለዚህ ከፌዴራል ጋር የተነጋገርን ወደ አንድ የሚመጣበት ሁኔታ እናመቻቻለን።
በትግራይ ክልል ሁለተኛ የመመርመሪያ ማዕከል በአክሱም ዩኒቨርሲቲ ተዘጋጅቶ በትናንትናው ዕለት ተመርቋል። የመመርመሪያ ማሽኑ በ24 ሰዓታት ውስጥ የ1080 ናሙናዎች መመርመር ይችላል ተብሏል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
አመሰግናለሁ ሙሉጌታ። የሆሮ ጉድሩ ወለጋ ዞን ጤና ጽህፈት ቤት የኮሮና ቫይረስ ምልክት የታየበት ግለሰብና ከእርሱም ጋር በጉዞ ላይ የነበሩ 36 ሰዎችን ወደ ለይቶ ማቆያ ማስገባቱን አስታውቋል። ናኮር መልካ ተጨማሪ አለው።
ባለፈው ቅዳሜ ማለትም ግንቦት 1/2012 ዓ.ም ከአዲስ አበባ ወደ ሆሮ ጉድሮ ወለጋ በመጓዝ ላይ እንደነበሩ ወጣት ዋጋሪው አቆያ ይናገራል። ሻምቡ ከተማ አቅራቢያ በምትገኝ ቀበሌ ውስጥ ፖሊሶች እንዳስቆሟቸው የሚገልጸው ወጣቱ ሁሉም በፖሊስ መኪናና በጤና ባለሙያዎች መኪና ታጅበው ለምርመራ ወደ ዞኑ ጤና ተቋም እንደተወሰዱ ይናገራል።
እኛ እየሄድን እያለን መጀመሪያ ፓትሮሎች መጡብንና ፓትሮሎች አዙረን ካራ ገባን። ከወሰዱን በኋላ ምንድን ነው ችግሩ ምናምን ብለን ስንጠይቃቸው ምንም አይደለም አሉን። ከዛ ወርደ ከዚያም በተራ በተራ እንድንመረመር ኮቪድ-19 ባለውን በሽታ ምርመራ ጀመሩን። ሙቀታችንን ከዛ ተጠርጣሪ ነበረ ከአዲስ አበባ ወደ ሻምቡ ይሄድ የነበረው መኪና የጠረጠረው ሰውን አገኙት። መኪናውን ይዞ ቀጥታ ወደ ማቆያ አካባቢ ነው የሰዱት ወደ ሻምቡ። ያሉት እናውቀው ነገር የለንም።
በሻምቡ ለይቶ ማቆያ ከገቡ ግለሰቦች መካከል በስልክ ለማነጋገር ያደረግኩት ሙከራ አልተሳካም። የሆሮ ጉድሮ ወለጋ ዞን ጤና ጽፈት ቤት ኃላፊ አቶ ፈይሳ ነገራ ግንቦት 1/2012 ዓ.ም 5 የህዝብ ማመላለሻ አውቶቡሶችን ያስቆሙበትን ምክንያት ያብራራሉ። ከአዲስ አበባ ወደ ሻምቡ የሚጓዙ መንገደኞች ነበሩ። ከአስኮ አውቶቡስ ተራ ሲወጡ አንድ ግለሰብ ወደ ቤተሰቡ በመደወል ያስለኛል፣ ትንፋሽ ያጥረኛል፣ ያልበኛል፣ ወደ ሻምቡ ሄጄ ራሴን አስታምማለሁ ብሎ ሲናገር የሰሙት ሌሎች ተሳፋሪዎች ወደ 952 ነፃ የስልክ ማዕከል በመደወላቸው እነርሱ ደግሞ ለሆሮ ጉድሩ ዞን ጤና ጽፈት ቤት ይደውላሉ። እኛም ወደ ሻምቡና አሙር ወረዳ የሚሄዱ በአጠቃላይ 5 የህዝብ ማመላለሻ አውቶቡሶችን አስቁመን ፍተሻ አካሂደናል። ተጠርጣሪውም ጋር መድረስ ችለናል። ግለሰቡ ከቫይረሱ ተጠቂዎች ጋር ምንም አይነት ንክኪ ወይም የውጭ አገር ጉዞ ባይኖረውም የኮሮና ቫይረስ ምልክትን በማሳየቱ ብቻ ለህብረተሰቡ አስቀድሞ ለመጠንቀቅ ስንል ተጠርጣሪውን፣ ሹፌሩንና ረዳቱን ጨምሮ 37 ሰዎችን ወደ ለይቶ ማቆያ አስገብተናቸዋል። በጤና ባለሙያዎች ክትትል እየተደረገላቸው መሆኑን ጠቅሰው የምርመራ ናሙናዎቹም ወደ ወለጋ ዩኒቨርሲቲ ሪፈራል ሆስፒታል የኮሮና ቫይረስ ምርመራ ማዕከል ተልኳል ይላሉ አቶ ነገራ። ውጤቱን በመጠባበቅ ላይ እንደሚገኙም ገልጸዋል። ይህ ዜና እስከተጠናከረበት ጊዜ ድረስ ውጤቱ አለመድረሱንም ኃላፊው ተናግረዋል። በአሁኑ ሰዓት በዞኑ የተለያዩ ስፍራዎች የሚስተዋሉ መዘናጋቶችን ለመከላከልም በቅንጅት መስራት ያስፈልጋል ይላሉ። የግንዛቤ መስጠት ተግባሩ እንዳለ ሆኖ በሽታውን አሳንሶ ማየትና ያገኙትን ግንዛቤ ወደ ተግባር መቀየር ላይ አሁንም በአብዛኛው መዘናጋት እንዳለ አስተውለናል። አሁንም ግንዛቤውን አጠናክረን እንቀጥላለን። የአስቸኳይ ጊዜ አዋጁ ተግባራዊ የሚደረግበት ሁኔታ ላይም ውይይት አድርገን ስራ ጀምረናል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
አመሰግናለሁ ናኮር። ክቡራትና ክቡራን አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ግንቦት 3/2012 ዓመተ ምህረት ስርጭት ነው እየተከታተላችሁ ያላችሁት። ለትኩስ የኢትዮጵያና የአካባቢዋ ዜናዎች እንዲሁም ዓለም አቀፍ ዘገባዎች እባክዎ ዌብሳይታችንን ጎብኙ። ኢትዮጵያ ውስጥና በዓለም ዙሪያ ያሉ ዘጋቢዎቻችን እኛም ዋሽንግተን ዲሲ ያለን አዘጋጆችና አቅራቢዎች በየዕለቱ ስራችን ላይና ከእናንተ ጋር ነን። amharic.voanews.com ወይም ማህበራዊ መገናኛ ገጾቻችን ላይ VOA አምሃሪክ ብላችሁ ተከተሉን። ፌስቡክ፣ ትዊተር፣ ኢንስታግራም፣ ዩቲዩብ ላይ ያገኙናል። እንዲሁም በአሃዱ ራዲዮ 94.3 ላይም ከሰኞ እስከ አርብ በየዕለቱ በቀጥታ ልታዳምጡን ትችላላችሁ። የምሽቱ ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ ለዜናው ቆንጅት ታየ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ዩናይትድ ስቴትስ ውስጥ የሚኖሩ የባህር ዳር ተወላጆች በኮቪድ-19 ምክንያት ለጉዳት የተጋለጡ የከተማይቱን ሰዎች እየረዱ መሆናቸው ተሰምቷል። ሁሉንም ወገኖች ያካተተ ዘገባ ከባህር ዳር ይዘናል። አስቴር ምስጋናው።
ወይዘሮ አስረስ ደርሰ የባህር ዳር ከተማ በላይ ዘለቀ ቀበሌ ነዋሪ ናቸው። 4 ልጆቻቸውን በሞት የተነጠቁት ወይዘሮ አስረስ ቀሪ 2 ልጆቻቸውን ይዘው ነበር ከደቡብ ጎንደር ዞን አንበሳሜ ከተማ ከ15 ዓመት በፊት ወደ ባህር ዳር የመጡት።
6 ወለድኳቸው፣ 4 ሞተውብኝ፣ 2 ነው የቀሩ። ይሄን ደግሞ ሊሞትብኝ ነው ብዬ ተሰድጄ የመጣው ለሱ ነው የመጣው።
ምን ሆኖ ነው?
አረ ሁለቱም ባንከሪስ፣ ሁለቱም ተራባቅችም ያበሏቸው። እዚህ መሰደድ የመጣው ነው አጥቼ ቦቴን እየሸብለ ብለው አቃተኝ። ወደዚህ መጣ ሲርበኝ መጠመኝ ወም ቀደው ለሰው ምንም አልኩ፣ ቅጥም ፈተው ምንም አልኩ። ያ ልጅ የጉርምስ ሲል ለተማሪ ድርጊ ይሆንብኛል ብዬ ልጅ ወደ ትምህርት አሰማራሁኝ።
እዚህም መጥተው በቀን ስራ ሰርተው የሚያገኙት ገቢ ኑሯቸውን ሊያሻሽል አልቻለም። ጉልበታቸው እየዛለ የአይን ብርሃናቸው እየደከመ ሲመጣ በቀበሌ የደሃ ደሃ ተብለው ተመርጠው በባህር ዳር ዩኒቨርሲቲ ከተማሪዎች የሚተርፈውን ምግብ እያመጡ እንዲመገቡ እድል እንደተመቻቸላቸው ይናገራሉ። ይህ ከተማሪዎች የሚሰበሰበው የተራረፈ ምግብ ወይዘሮ አስረስን ለመሳሰሉ ሰዎች የዕለት ጉርሳቸውን የሚሸፍን ብቻ አይደለም።
የተራረፈውን ሳመጣ የበላቱን በልቼ ለቤት ክራይ ሳጣ አይቻርቄ ደግሞ የተራፊ ደግሞ ሽጬ ለቤት ክራይ ከፍላለሁ። አሽንስል ጀማደገልኝ አሁን ለነው አሰናከለብኝ ያሳልፍልኝ ነው ያልኩት ተሰናከለብኝ። በዚህ በጉንፋን ተባለ በአሁንም ተባለ
ባህር ዳር ዩኒቨርሲቲ የተማሪዎችን የተራረፈ ምግብ ለማምጣት እንዴት እድሉን አገኙት?
በጉልበት የማጣትና ወላጅ ልጅ የሌለሁም እዛ ገብቼ እያመጣሁ እበላለሁ። ተራፊን ደግሞ እያሸጥኩም ምንም እያል በቤት ክራይ ላይ ይሰጣል። ያደራሽዋን ደግሞ እኛ እንበላለን። እንዲሁ የምታያት እንደች እያደረግን አዎ፣ እንዲያም ብዬ ልጄን ወጣለሁ ስል ደግሞ ይዋ ማላገር እንዲያደረግኝ።
የቤት ኪራይ ስንት ነው የምታፈው?
እቺ ሁለት
200 ብር። ወይዘሮ ስሜ መንግስት ከወይዘሮ አስረስ ጋር ተመሳሳይ ታሪክ ያላቸው ናቸው።
ስሜ መንግስት እባላለሁ። የመጣው አንመሳሜ ደራ ወረዳ ነው። የመጣሁበትኝ ምክንያቱ አካሌን አጣሁኝ፣ ምበለው አጣሁኝ፣ እናቴም ሞተች፣ አባቴም ሞተ፣ ምጠጋበት አጣሁኝ። መጣሁ፣ ተመዘገብሁ፣ ገባሁኝ።
የት ነው የተመዘገብኩ?
የተመዘገብኩኝ ቀበሌው ነው። የድሃ ድሃ ተብዬ ተመዘገብኩኝ፣ አዚህ ገባሁ። አንድ ልጅ ወለድኩኝ አዚህ።
ልጅሽን የወለድሽው በጋብቻ ነው ወይስ?
አራ ዝም ብሎ ነው በተደፈረ በዚያ ቀረ። አሁን ሆስፒታል ልጅ ወለድኩኝ።
ልጁን አሳደግሽው?
ልጁን አሳደግኩት።
ስንት አመት ነው ልጅሽ?
15 አመት ነው።
15 አመት ነው ልጅሽ ነው ያሳደግሽው?
ብቻዬን ያሳደግኩት። በዩኒቨርሲቲው እንጀራ ነው ያሳደግኩት። እየለመንኩ ሳጣም እየለመንኩ ነው ያሳደግኩት።
ከዩኒቨርሲቲው እንጀራ የምታመጪውን ትበላላችሁ?
አዎ።
የተረፈውን ደግሞ
እሸጣለሁኝ። ያችን ለልብሱም ለጫማውም አደርጋለሁ።
አሁን ይሄ በሽታ ከመጣ በኋላ
ተዘጋብን። ምን እናርገው? ምን እንብለው?
እነዚህንና ሌሎች ከ160 በላይ የሆኑ ችግረኛ ሰዎች በአሁኑ ሰዓት ከኮሮና ቫይረስ ጋር በተያያዘ ተማሪዎች ትምህርት በማቆማቸውና ዩኒቨርሲቲዎች በመዘጋታቸው የሚልሱት የሚቀምሱት አጥተዋል። ዘንባባ የባህር ዳር ልጆች ህብረት በሚል የተሰባሰቡት በውጭ ሀገር የሚኖሩ የከተማዋ ተወላጆች በቅርቡ አሰባስበው በላኩት ገንዘብ ለእነዚህ ለ160 ችግረኞች ድጋፍ ማድረጋቸውን ገንዘቡን ተቀብሎ ድጋፉን ያደለው ወጣት ለቤዛ አለሙ ይናገራል።
መጀመሪያ ለ50 ሰዎች ቢያንስ የወር አስቤዛ እንዲሸፍን ተፈልጎ ነበር ተልኮ የነበረ። ግን በየክፍለ ከተማው የተወሰነ ሰዎችን ማለት በየአካባቢ ባሉበት፣ ለምሳሌ እኔውም በዚህ ባለበት ክፍለ ከተማ የተወሰኑ ሰዎችን ደግሞ ሌሎችን በያሉበት አካባቢ አድርገው ለ50 ሰዎች ቢያንስ እንዲደርስ ተፈልጎ ነበር። ግን ከታሰበው ውጭ ሆኖ ሰውም እየበዛ በእያንዳንዱ ክፍለ ከተማ የተወሰኑ ሰዎች ሲሰበሰቡ ግን ከታቀደ ውጭ ነው። ትንሽ ሰው ወደ 160 ሰዎች አካባቢ የሚሆኑ ሰዎች ተደራሽ ለማድረግ ተሞክሯል። ግን ያም ሆኖ በቂ አልነበረም እና አሁንም እነዚህ ሰዎች በችግር ስለሚገኙ አስቸኳይ እርዳታ የሚፈልጉ ሰዎች ናቸው።
የኮሮና ቫይረስ ወረርሽኝ መቼ እንደሚጠፋና ዩኒቨርሲቲዎችም መቼ እንደሚከፈቱ አይታወቅም። ኑሯቸውን በባህር ማዶ ያደረጉ ዘንባባ የባህር ዳር ልጆች ህብረት አባላት ከላይ ቁጥራቸው የተጠቀሱትንና ሌሎች በከተማ ውስጥ የሚኖሩ ችግረኞችን ለመርዳት ሰፊ እንቅስቃሴ ጀምረዋል። በአሜሪካ አትላንታ ጆርጂያ ግዛት ውስጥ የሚኖሩት የማህበሩ ሊቀመንበር አቶ አስማማው አድማሱ ይህንን ይናገራሉ።
በአሜሪካ ሀገር እና በአውሮፓ በደቡብ አፍሪካ በሚኖሩ የባህር ዳር አካባቢዋ ተወላጆች በበጎ ፈቃደኞች የተቋቋመ ነው። አንድ አመት ይሆነዋል ማህበሩ ከተቋቋመው። 50 ሰው ለመርዳት ነበረ። እዛ ጉዳያችንን የሚያስተባብሩልን ተወካዮቻችን እየዞሩ ያን እርዳታ ለማድረግ በሚሞክሩበት ሰዓት በጣም ለማየት እንኳን የሚሰቀጥጥ አይነት ችግሮች ስላዩ እና በጣም ብዙ መሆኑን ስላረጋገጡ ወደ 3 እጥፍ ኤክስቴንድ እንዲሆን የተደረገው እና ወደ 150 ሰው ከፍ ያለበት ምክንያት እሱ ነው። ለዛም ነው ችግሩ ተጨማሪ ስራ ያስፈልገዋል ብለን ያመንን። ጥሪ ማድረግ የምንፈልገው በተለያየ የውጭ ዓለም የምትኖሩ የባህር ዳር አካባቢዋ ተወላጆች በተለያየ አካባቢ ተወካዮች አስቀምጠናል። በማህበራችን የፌስቡክ ፔጅ የባህር ዳር ልጆች ህብረት ይባላል የፌስቡክ ፔጃችን። በኢሜይልም እንዲሁ ሊያገኘን የሚፈልግ ሰው ካለ የባህር ዳር ዘንባባ አት ያው ዳት ካም ነው ኢሜይላችን። በእነኚህ ኮንታክት ኢንፎርሜሽኖች ከአጽናፍ አጽናፍ ያሉ የባህር ዳር አካባቢ ተወላጆች ሊያገኙን ይችላሉ። ኑ እንቀላቀል፣ አብረን እንስራ ጥሪያችን ነው።
እነዚህን ዜጎች ለመታደግና ዘንባባ የባህር ዳር ልጆች ህብረትን ለመቀላቀል ለምትፈልጉ ከላይ የተጠቀሰውን ድረገጻቸውን ይጎብኙ። በየሀገሩ ያሉ ወኪሎቻቸውን ለማግኘት ደግሞ በድረገጻችን በተዘጋጀው ቪዲዮ ላይ ይመልከቱ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች። ናይጄሪያ በኢኮኖሚዋ ላይ የሚኖረውን ጉዳት ለማስወገድ በሚል ኮሮና ቫይረስን ለመከላከል አግዳው ከነበረው እንቅስቃሴ የተወሰነውን ለማላላት ባለፈው ሰኞ ወሰናለች። ለሳምንታት ያህል ተጥሎ የቆየው የመንቀሳቀስ ገደብ በሚሊዮኖች የሚቆጠሩ የንግድ ተቋማትን እየጎዳ እንደሆነ ተነግሯል። ከውሳኔው ጋር የማይስማሙ ሰዎች በበኩላቸው እገዳውን ማላላት የባሰ የጤና ችግር ያስከትላል እንደሚሉ ሪፖርተራችን ቲሞቲ ኦቢዮዙ ከአቡጃ በላከው ዘገባ ጠቁሟል። አዳነች ፍሳሐዬ ለአፍሪካ ነክ ርዕሶች አዘጋጅታዋለች።
ማይክል ኩንዱን የተባሉ የኮምፒውተር ስራ ባለሙያ ትላንት ማለዳ እገዳው እንደላላ በስራ ገበታቸው ተገኝተዋል። አቡጃ በሚገኘው ኒያንያ ገበያ ባለው የስራ ቦታቸው ለአምስት ሳምንታት ያህል ባለመገኘታቸው ማጽዳት ቢያስፈልገውም ወደ ስራ በመመለሳቸው ደስተኛ መሆናቸውን ገልጸዋል። ቀስ በቀስ የሚሆን ነገር ነው። እንደ ድሮ አይሆንም መቼም። ነገር ግን ከእግዚአብሔር ጋር መስተካከሉ አይቀርም። የስራ ሁኔታ ከጊዜ ጋር ይስተካከላል ይላሉ ኮንዶን። ናይጄሪያ አቡጃ፣ ሌጎስና አውጉን ላይ ለ35 ቀናት ያህል ደንግጋው የነበረውን የመንቀሳቀስ ገደብ ፕሬዚደንት መሐመዱ ቡሃሪ ባዘዙት መሰረት ጣላልታለች። የመንቀሳቀሱ እገዳ የሀገሪቱ ኢኮኖሚን መጉዳቱን ፕሬዚደንቱ አምነው ተቀብለዋል። በተለይም የተጎዳው ለመኖር በዕለታዊ ገቢ ላይ የሚተማመነው ወሳኝ የማይባለው የስራ ዘርፍ መሆኑ ታውቋል። የኩንዱን የስራ ዘርፍ አይነት ማለት ነው። እገዳው የስራ ዘርፌን ክፉኛ ጎድቷል። በመሰረቱ ለመስራትም ሆነ ደንበኞችን ለማግኘት ከባድ ሆኖብኛል ሲሉ ኩንዱን አስረድተዋል። ናይጄሪያ እገዳውን ያላላችው የኮሮና ቫይረስ በሽተኞች ቁጥር እየጨመረ በሄደበት ወቅት ነው። ባለፈው ሳምንት በየዕለቱ የሚነገረው የቫይረሱ በሽተኞች ቁጥር እጥፍ መሆኑ ተዘግቧል። ትላንት 2500 መድረሱ ተገልጿል። የማላላቱን እርምጃ የማይደግፉ ሰዎች የፕሬዝዳንቱን ውሳኔ እያወገዙ ነው። አቡበከር ኦሁቱ የተባሉ የአቡጃ ነዋሪ አብራርተውታል። አቡበከር ኦሁቱ
I'm not happy for the planned relaxation of the lockdown because
እኔ በበኩሌ የእንቅስቃሴ ማላላቱ ውሳኔ አላስደሰተኝም። ፌዴራል መንግስት በተለይም ፕሬዝዳንቱ ጥሩ አማካሪዎች ቢኖሯቸው ኖሮ በአሁኑ ወቅት እገዳውን ማንሳቱ በጣም መጥፎ ነው ላለው ብለዋል አቡበከር አሁቱ። በአንዳንድ አካባቢዎች እገዳውን ከማላላት በፊት ባለሥልጣኖች አዲስ ደንቦች አውጥተዋል። የሌሊት የሰዓት እላፊ ገደብ፣ በአደባባይ ሲወጡ የአፍና የአፍንጫ ጭንብል የማድረግ ግዴታና የአካል መራራቅን ማክበር የሚሉት ይገኙባቸዋል። በአቡጃ ከተማ ዙሪያ በሺዎች የሚቆጠሩ ሰዎች ገበያዎችንና ባንኮችን ማጥለቅለቃቸው ተገልጿል። አንዳንዶቹ የአካል መራራቁን ትዕዛዝ እንዳላከበሩ ተዘግቧል። ኦዲ ሲያካ የተባሉ የኢኮኖሚ ተንታኝ በበኩላቸው ማስጠንቀቂያ ሰጥቷል። ጋና የመንቀሳቀስ ገደቡን አላልታ ነበር። ያስከተለው ሁኔታ ግን ጥሩ አልነበረም። ስለሆነም የማላላቱን ውሳኔ ለመቀልበስ ተገዳለች። በናይጄሪያም እንደዛ ይሆናል ማለት ሳይሆን ከህዝባችን ብዛት የተነሳ እንደዛ የመሆን እድል አለ በማለት ሲያካ አስረድተዋል። ናይጄሪያ እስካሁን ባለው ጊዜ 17,000 ለሚሆኑ ሰዎች የኮሮና ቫይረስ ምርመራ አካሂዳለች። ከሌሎች የአፍሪካ ሀገሮች ሲነጻጸር ግን ዝቅተኛ ቁጥር ነው ተብሏል። በቀጣዮቹ ሳምንታት ውስጥ ሰፊ ምርመራ እንደሚካሄድና ንክኪ ያላቸውን ሰዎች የመፈለጉ ተግባርም እንደሚጠናከር የሀገሪቱ ፕሬዚደንት ቡሃሪ ቃል ገብተዋል። ነቃፊዎች ግን ፕሬዝዳንቱ የገቡት ቃል ተግባራዊ ይሆን እንደሆነ እናያለን ይላሉ።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ፕሮዲውሰሩ ንጉሱ ታምሬ፣ ያስተናገድኳችሁ እኔም ሶሎሞን አባተ። በመላ ባልደረቦቻችን ስም እንሰናበታችኋለን። በነገ ምሽት መደበኛ ዝግጅታችንን እንገናኝ። ለዛሬ ሰላም ጤና ይስጥልኝ። በደህና ደሩ።